ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል በቆንጂት ብርሃን የተደረሰውን ምርኮኛ መጽሐፍ ትረካ ክፍል 25 ተሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜናውን በድጋሚ እነሆ። ማክሰኞ ሰኔ 26 ቀን ምሽት ላይ በመስራቅ ሐረርጌ በባቢሌ ከተማ በወያኔ የሚረዳውና የሚደገፈው የሶማሌ ልዩ ፖሊስ አባል ጥቃት መፈጸሙን የአይን ማኞች በማህበረሰባዊ ሚዲያ ካስተላለፉት መረጃ ለማወቅ ተችሏል። ጨካኞቹ የልዩ ፖሊስ አባላት በጥቃቱ ከ200 በላይ የሚሆኑ ቤቶችን ያቃጠሉ መሆናቸው ተነግሯል። በሰው ህይወት ላይ የደረሰው ጉዳት እስካሁን አልታወቀም። የቀድሞ አገዛዝ ባለስልጣን ወንጀለኞች ወደ ሀገር እንዲገቡ በአዲሱ ሹምና በጓደኞቹ የሚደረገው ጥረት መረን ለቆ ባይመጣላቸውም መንግስቱ ኃይለ ማርያምን ትውልድ የፈጀውን አውሬ ጭምር በይፋ የጋበዙበት ምክንያትና ወንጀለኞቹም በክብር ተመልሰው የተገኙበት ሁኔታ ምን ምስጢርን ተንኮልን አዝሏል በሚለው ላይ ታዛቢዎች መተቸታቸውን እንደቀጠሉ ናቸው። ድርጊቱ አገር ወዳድ ኃይሎችን ለመነጠልና ለማግለል ነው የሚሉ ብዙዎች ሲሆኑ ኦህዴድ የተባለው ተቋም ደግሞ የኦሮሞ ቡድኖችን በዙሪያው ሊሰበስብና ከቻለም ሊያመክን እቅዳለው ሲሉ አቅርበዋል። የደርግ ኢሰፓ ርዝራጆችና የሻቢያ ቀጥረኞችን መግባታቸው ከሻቢያ ጋር እየተሻረበ ላለው ሴራ አስፈላጊ ሆኖ በመገኘቱ ነው ያሉም ጥቂቶች አይደሉም። በቅርቡ ደብረጽዮን ሸብረካለ የሚባል ዜና ብቅ ቢልም እሱ አርካበና ሌሎችም ከአሜሪካ እቅድጎን በመሰለፍ የተወሰኑ ወያኔዎችን ያቀፈ የወያኔውን ጠቅላይ ሚኒስትርና ኦህዴድን ማዕከል የሚሆኑበትና ሻቢያን ከጎን ያቆመ አገዛዝ ለመመስረት ደፋ ቀናው መቀጠሉ ተዘግቧል። ለዚህ እቅድ እንቅፋት ሆነው ያሉት አትነኩም ቢባሉም ስልጣን ማስረከብ ያልፈለጉት አዛውንት ወያኔዎች አገር ወዳድ ኃይሎች የሽግግር መንግስት ይመስረት ባዮች ሲሆኑ እነዚህንም በተራ ተራ ከጠቀሞች ለማድረግ አሜሪካና አማካሪዎቹ እየሰሩ ነው የሚል ዜናም አለ። በአማካሪ ደረጃ እነ ሻለቃ ዳዊት ኤፍሬም ይሳቅና ሌሎችም ይገኙበታል ብለው ያጋለጡ ክፍሎች ዜጎች ሁሉ የህዝብን ትግል ድል ለመጠበቅ ነቅተው መገኘትና መታገል አለባቸው ሲሉ መክረዋል። የወያኔ ጠቅላይ ሚኒስትር ሃይማኖትን መሰረት ያደረገ የድጋፍ ስብሰባ ማካሄዱን የወቀሱ ክፍሎች በአማራው ህዝብ ላይ የተሰነዘረው የጥፋት ዘመቻ የሚቀጥልበት መንገድ ታልሟል እንጂ የሚቆም አይደለም ሲሉ የሱዳንንም ጥቃት በዚህ ህዝብ ላይ ከሚደርሰው ማዋከብና ከበባ ጋር አያይዘውታል። ለአማራ ቆመናል ባይ ትግል አሽመድማጅ ቡድኖች እንዳሸን እንዲፈሉና ክፍፍል እንዲስፋፋ ሲደረግ አዲሱ ሹም በየቦታው ሲሾም ከስርዓቱ ቅጥረኞች ውጭ አማራዎችን እንዳልሾመም ጠቁመዋል። የእንግሊዝ መንግስት ሰላይ ነው ሲባልና በወያኔነቱ ሲወገዝ የቆየው ደመቀ መኮንን ሆነ ገዱ አንዳርጋቸው ዛሬ የአማራው ተጠሪ መስሎ ለመቅረብ የሚያደርጉትንም ጥረት ተራ ማጭበርበር ነው ሲሉ ታሪክን ያረሱ ክፍሎች ተችተዋል። ሰፍኖ ያለው ብሔር ጠቀስ ዝንባሌም የወያኔን ስርዓት ቀጣይ እንጂ አስወጋጅ መሆኑ ያጠራጥራል ያሉ ታዛቢዎች ህዝብ ያልመከረበት ህገ መንግስት አሁንም ሊደነገግ ከተቃጣ ያው ብልሽትን ማደስ ይሆናል ብለዋል። አዲሱ ሹምም ከጀርባው ያለውን የወያኔ ቆሻሻ ጨርቅ ባንዲራ ጥሎ አረንጓዴ ቢጫ ቀይ የኢትዮጵያን ሰንደቅ ዓላማ እንዲያውለበልብም ያስፈልጋል ተብሏል። በደቡብ አስተዳደር የወላይታ የባህል የቱሪዝምና የመንግስት መገናኛ ቢሮ በማህበረሰብ ሚዲያ ባስተላለፈው መልእክት የወያኔ ተለጣፊ የሆነው ደህዴን ከፍተኛ ቀውስ ውስጥ የገባ መሆኑን ገልጾ በዚሁ ሳቢያ የአባላቱ ሞራል የተነካ መሆኑን አስታውቋል። የተላለፈው መልእክት በሲዳማ ዞን አዋሳ ከተማ ዙሪያ በጌዲዮ በወልቂጤ በሚዛን አካባቢ በተከሰተው ግጭት 29 ዜጎች የተገደሉ መሆናቸውን ከመግለጹም በላይ በሲዳማ ዞን 15,000 በጌዲዮ ደግሞ 650 ሺህ የሚሆኑ ሰዎች ከቤት ንብረታቸው መፈናቀላቸውን ጠቁሟል። አሳን አካባቢ የተካሄደው ግጭት ሆን ተብሎ በተወሰኑ ግለሰቦችና ቡድኖች ተዘጋጅቶና ተቀነባብሮ የተካሄደ መሆኑ በተጻፈው መልእክት ላይ የተገለጸ ሲሆን አሁንም ቢሆን ችግሩ በአንዳንድ ቦታዎች እየተከሰተ መሆኑን ዘርዝሯል። በግጭቱ ተሳትፈዋል የተባሉ ከ1300 በላይ ግለሰቦች በቁጥጥር ስር ላይ የዋሉ መሆናቸውም ተነግሯል። የተባበሩት መንግስታት ድርጅት የተራድኦ ተቋም ባወጣው መግለጫ ከያዝነው ወር ጀምሮ በጉጂና በጌዲዮ ብሔረሰቦች መካከል በተካሄደ ግጭት በጌዲዮ 650 ሺህ፣ በጉጂ 176 ሺህ ሰዎች በጠቅላላው ከ800 ሺህ በላይ የሚሆኑ ዜጎች የተፈናቀሉ መሆናቸውን ገልጿል። ባለፈው ሚያዝያ ወር በተከሰተው ግጭት ከ1.2 ሚሊዮን በላይ ዜጋ መፈናቀሉን ያስታወሰው የተባበሩት መንግስታት ድርጅት ዘገባ በአካባቢው ሽማግሌዎችና የሃይማኖት አባቶች ጥረት የተወሰኑት ቢመለሱም ከሰኔ ወር መጀመሪያ ጀምሮ በተከሰተው ግጭት በርካታ ቤቶች የተቃጠሉ መሆናቸውንና ንብረቶች ጉዳት የደረሰባቸው መሆኑን ዘርዝሯል። በአካባቢው እስካሁን ድረስ ጸጥታው ያልተረጋጋ ሲሆን በግጭቱ ከ200 ሰዎች በላይ እንደሞቱም ይነገራል። ሜቴክ ተብሎ የሚጠራው የመዝረፊያ ድርጅት በእጁ ቀርተው የነበሩ 3 የስኳር ፕሮጀክት ኮንትራክቶች እንዲቋረጡ የተደረገ መሆኑን የስኳር ኮርፖሬሽን ገለጸ። ሜቴክ እነዚህን ፕሮጀክቶች ስራ ለማጠናቀቅ የስድስት ወራት ጊዜ እንዲሰጠው ቢጠይቅም ካለፈው ልምድ በመውሰድ ኮርፖሬሽኑ የከለከለው መሆኑ ታውቋል። ከዚህ በፊት ሜቴክ በኮንትራክት የወሰዳቸው 10 የስኳር ፕሮጀክቶች እያንዳንዳቸው ከአንድ ዓመት እስከ አንድ ዓመት ከስድስት ወር ባለው ጊዜ ይጠናቀቃሉ የሚል ስምምነት ቢኖሩም ላለፉት 7 ዓመታት ሜቴክ አንድም የስኳር ፕሮጀክት ሳያጠናቀቅ መቅረቱን የኮርፖሬሽኑ ባለስልጣኖች ተናግረዋል። በሌላ በኩል ከሜቴክ ተነጥቆ ለቻይና ኩባንያ የተሰጠው የኦሞ ኩራዝ 2 ስራ ተጠናቆ ምርት የጀመረ መሆኑ ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል።
እንባ ቋቱ ይድረቅ። ከህይወት ሰማይ ስር የግፍ ዘመን ጠብቶ ቡቃያን የሚያደርቅ በንቡጥ ወተት ዳይቶ ደመና ያስቀረ ሰዓት ድኝ ይወርዳል ይዘንባል ይወርዳል ደግሞ ከወዲህ ጫፍ ላይነቅልላ አቀል ንዳድ መከራን ቁጣና ለሃችን ልባችን ይተክናል። ደማችን እንዳባይ እንባችን እንዳዋሽ ይወርዳል ይዘንባል ይዘንባል ይወርዳል። የመከራን ባህር በአለት ደልድሎ ማዕበል በሚጋፉ ሁለት አንዶች ከፍሎ ስንት ወጀብ ገስጾ አቅኞችን ሰብሮ ደጋግሞ ያሻገረን በዳመና ግርዶሽ በደል ብርሃን ፋና ከባርነት አዘቅት ከተዋራጅነት ጉድ ከጥፋት ከልሎ የኢትዮጵያ አምላክ እኛን የባረከ እኛን ያስቀጠለ እርግጥ ከመንበሩ ዝፋኑ ላይ አለ ግን ጆሮ ነፍጎናል ወይ ግራ ገብቶታል። ጸሎት ልመናችን ተዛብቶ አንድነቱ ቢቀጥን ቢሰለስል ከነገድ ከጎሳ ከጎጥ ቢወርድበት ትርጉሙን አጥቶታል። እናም ቀን ያመቸው ያደራፋሽ ደርሶ ነቅርሳ ወያኔ ጉግማን ጉግ ዘረኛ ከጫንቃችን ነክሶ የሰውነትን ክብር ክት እየነደለ እንባችን ይፈሳል ደማችን ይፈልቃል ባገኘው ማዕዘን ሰዋችን ይሸሻል ትውልዱ ይፈልሳል የትብት ዘሩን ምድር ኋላው እያስቀረ ኩራቱን ሸክፎ ወንዝ እያሳበረ ንግር እንዳለበት ወሰን እየጣሰ ሀገር እየጣለ ዋልጌ ከለማበት መፈጠር ክፉጣ በጥቂቶች ድረስ እብሪት ልብ ሲያሳብጥ ጥጋብ ልኩን ሲያጣ ነጻነት ዘበት ነው ዜግነት ለበጣ። እናም ግፍ ይወርዳል ከጦቢያ ሰማይ ስር የመከራ ዝናብ የችግር በረዶ የረሃብ ቸነፍር ከነጌቶችማ ከጦር አለቆቹ ከወያኔዎቹ ከሰላዮቻቸው ወይ ከካድሬዎቹ ከልፍኝ ሳሎናቸው ከሚማግጡበት ከሚዋሰቡበት ተራውን ህዝብ ዝቅዝቅ ከዛገ ጣሪያው ስር ከሚያስተውሉበት ሰማይ ተቀሳቸው ማር ወተት ይፈልቃል በስናነው ግሳቱ ሰማያዊ ውስኪ የተኪላ ፓትሮን ብረንዶና ጮማ የሚጠቀጥቁቱ ከምንድዋን ጎጆ ላስቲክ ጣሪያዎች ስር ለተኮለኮለው ለተፈለፈለው የሰው ማቲ ፍጡር ያውም በቀን አንዴ ከሂልተን ትራፊ ካላሙዲን ቡሌ ችርቻሮ ጉርሻ ከሳንሻይን ኡፋ የትራንስፎርሜሽን የአምስት ዓመት ቡፋ ደብልቆ ለመዋጥ የዘረኛን ዲስኩር ካወራረደበት ሻይ የጨምራት ስኳር ከቅንጦት ከድሎት ተቆጥራት አልፋለች በዓለም ባንክ መዝገብ ላይ በድዊ ስታስቲክስ ብርገት ጻፋለች። እናም ግፍ ይወርዳል ከአባት እናት ምድር መቆሚያ ሳይኖረው ከጦቢያ ሰማይ ስር ባላገር ተነቃይ በዘረኞቹ ወማይ ከተሜው ተፈንቃይ ከከርሳቸው ወዲያ አምላክ ለሌላቸው ጭራቅ ሽፍቶች ሲሳይ ከአባቶቹ ሁዳድ ካለማው ባድማ ቤት ትዳሩ ፈርሶ የትብቱ ማረፊያ ያደገበት ቀዬ ክብሩ ተደርምሶ የአገር ስደተኛ በአገር ተንከራታች በየደጁ ለማኝ ልጆች አክተልትሎ በየቀየው ማሳኝ በረሃው ሲበላው ባህሩ ሲያደቀው ይጨከነ ሲያርደው ኩላሊት ሲነጥቀው በዓል ብሎ ወጥቶ ወይ መጸየስ ሲያጭደው ባላሰበው ሰዓት የሀብታም ትራፊ ወይናዳ ሲደፍነው የኩራት መለዮ ከቶ እንዳልነበረ እንደ ካሮት እርገት ቁልቁል እያደረ እየኮሰመነ ደግሞ እያሳፈረ ኢትዮጵያዊነት እንዲህ ሆኖ ቀረ። እናም ግፍ በአገር ይዘንባል ሃይባይ በሌለበት ቀን እየቆጠረ አዋጅ ታውጆለት ጊዜ እያጠቆረ ያዘቀዘቀውን ባንዲራ አዘቅዝቆ ድረት እያስመታ ሀገሪቱ ቢት ሲያለብስ ወር እያዘከረ ባህላችን ሆነና ሐዘንን ለማቅለል መከራን ከስሩ ከምንጩ ለማምከን በአንድ እንደመነሳት በአንድ እንደመጨከን ከአደባባይ ቆሞ የነገው ትረኛ ለዛሬው ሰለባ አምባውን ያወርዳል ሙሾውን ያወርዳል ጺም ጸጉሩን ይነጫል የገዳይ ትራፊ ከገዳዮቹ ፊት ራሱን ያዋርዳል። ስማኝ ያገሬ ሰው ለብልህ አይነግሩም የወንዜ ሰው ስማ ጭረር እስኪ ሰብረው ከብርሃን ማማ በራሱ እንዳይገፍፍ ድቅድቅ የጨለማ ጫንቃ ለተጫነው ቋጥኝ የመከራ የምድር ሲኦል ፍዳ ለውርደት አዘቅት ለስቃይ ጋራ የለህም ግልግል ካዝዊት ማምለጫ ከችጋር አበሳ አሻፈረኝ ብለህ ፈርጣማ ክንድህን ባንድ እስክታነሳ የሕይወት ክንደዌ ከወያኔ ምንጩ ሰንኮፉን ለመንቀል በአንድነት ነው ማደም በአንድነት መታገል ይህን ዳፍንት ጊዜ ጸሊም ዘመን አልፈን በኩልነት ሚዛን ከአንድ እስክንሰፈር የኩነኔ ባህር ላካቴው እስኪደርቅ ልባችን ይጨክን ቁጣን ማለዘቢያው እምባቋቱ ይድረቅ።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
በቆንጂት ብርሃን 2002 ዓመተ ምህረት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ክፍል 25 ከፈቃደ ተለይታ ስትወጣ ሰው መሆን አስጠላት። ለምን ተፈጠርኩ? ለምንስ ያን ሁሉ ስቃይ አልፌ ለዚህ ቀን ደረስኩ? ተክለማኖት ቤተክርስቲያን አጠገብ መድረሷን ያወቀችው የመኪና ክላክስ ሰምታ ቀና ስትል ነው። ሳታመነታ ገባች። ተንበርክካ ስለ ሕይወቷና ስለ ልጆቿ ጸለየች። እግዚአብሔር ይቅር እንዲለው ለፈቃደም ጸለየችለት። ምን ያህል እንደቆየች ትዝ አላላትም። ጸሎቷን ስትጨርስ ወጣ፣ በእግሯ ወደ ፒያሳ አቀናች። ፈቃደን ከአምሮዋ ልታወጣው አልቻለችም። ከእርሷ ሌላ ብዙ የለመደው ገላው ብዙ መዘዝ ይዞ መጣ። መቼ ራሱን እንዳወቀ ሳትጠይቀው በመቅረቷ ተናደደች። ያም ሆነ ይህ አልጋ ከያዘ 6 ወራት ማለፋቸውን እህቱ ነግራታለች። መመርመር እንዳልደባት ወሰነች። ተመርምሬ ቫይረሱ በደሜ ውስጥ መኖሩን ባውቅ ምን አደርጋለሁ? ለመሆኑ ማን ነው ሊንከባከበኝ የሚችለው? እናት የለኝ፣ እህት የለኝ። ሐዘን መንፈሷን ሰበረው። እየለፈለፈ እርቃኑን የሚሮጥ እብድ አይታ ነው ወደ ገሃዱ ዓለም የመለሳት። አካባቢዋን ቃኘት አደረገችው፣ ከእብዱ ልትደበቅበት የምትችልበት ቦታ በመፈለግ። ግን ለምንድን ነው ወደ ፒያሳ መሄደው? ራሷን ጠየቀች። መሄድ ያለባት ወደ አውቶቡስ ተራ ነው። ወደ መጣችበት ተመለሰችና ወደ ሲኒማ ራስ በሚወስደው መንገድ ታጠፈች። ዞር ብላ እንኳን ለማየት ስለፈራች በፍጥነት ተራመደችና ያገኘችው ታክሲ ውስጥ ገብታ ወደ አውቶቡስ ተራ ሄደች። አውቶቡስ ተራ ስትገባ የሐዋሳ መኪና አላገኘችም። የሻሸመኔ መኪና ከፊት ለፊት ይጣራል። ሳታቅማማ ገባችና ባገኘችው ወንበር ላይ ተቀመጠች። ውሃ ጥም ድብን አደረጋት። ከንፈሮቿ መድረቃቸው ተሰማት። የሰውነቷም ትኩሳት የጨመረ መሰላት። ፈራች። ሊያመኝ ይሆን እንዴ? ራሷን ጠየቀች። አምላኬ ሆይ እባክህ ጽናትን ስጠኝ አለች። ደግሞ ወደ አውቶቡሱ ጣሪያ አንጋጣ። ሐሳቧን መሰብሰብ አልቻለችም። ድንገት ጋዜጣ ሻጭና ለስላሳ የያዘ ልጅ ተከታትለው መኪና ውስጥ ገቡ። ለጥማቷ ለስላሳ ለተበተነ ሐሳቧ ማሰባሰቢያ ይሆናት ዘንድ ደግሞ ጋዜጣ ገዛች።
በመጀመሪያ ለስላሳውን ባንድ ትንፋሽ ጨድት አደረገችውና ጠርሙሱን መለሰችለት። የጋዜጦቹን ዋና ዋና ርዕሶች እያየች ሳለች አንድ ሰው አጠገቧ ተቀመጠ። አንዱን ጋዜጣ አስቀርታ ሌሎቹን መመለስ ነበረባት። ያንዱን ዋጋ ከፍላ ሌሎቹን ስትመልስ እኔም ማንበብ ስለምፈልግ ላዋጣ አላት ሰውየው። ቀና ብላ አየችውና ግድ የለም ሳታዋጣ ታነበዋለህ አለችው። ለጥቂት ደቂቃዎች ጋዜጣውን ተመለካከተችና ድንገት አጣጥፋ አስቀመጠችው። አፍታም ሳይወስድባት በሐሳብ ጭልጥ ብላ ተጓዘች። ሰውየው ምናልባትም ገርማው ሊሆን ይችላል። ለዚሁ ነው እንዴ ገዛሽው አላት። ውይ ቅርታ አለችና ጋዜጣውን ሰጥታው ተመልሳ ወደ ሐሳቧ ሄደች። ለተወሰኑ ደቂቃዎች ሲያነብ ቆየና ደግሞ ምን ነው ሐሳብ ያዘሽ ትመስያለሽ አላት በቀስታ። ፈቃደ ችግር ለገጠማት ሴት የሰጠው መፍትሄ ትዝ አላትና ተናደደች። ሰውየውን ጠላችው። ምንም አልመለሰችለትም። ፊቷን ወደ መስኮቱ አዙራ ዝም አለች። ችግርን መናገር የመፍትሄውን ግማሽ እንደማግኘት መሆኑን አታውቂም አላት ደገመና በብሶት የታጨቀውን ሆዷን ከፍታ ያሳየችው እስከሚመስላት ድረስ ተናዘዘችለት ካንድ ነገር በስተቀር። በወሬዋ መሃል ደግሞ ለአንዲት ሆድ ለባሳት ሴት ሊቀርብ የሚገባው መፍትሄ ግን የፍቅር ጥያቄ መሆን የለበትም አለች። ድንጋጤውን ከገጽታው ላይ አነበበች። ግራም የተጋባ ጤናም የሌላት አድርጎ የገመታት መሰላት። ይቅርታ ጠየቀችው። እያወራችለትም ራሷን መቆጣጠር እያቃታት አነባች። ሕይወቷ፣ ልጆቿ፣ ቤተሰቦቿ፣ ማን የማይደቀንባት አለ? ሁሉም ባይነ ህሊናዋ ፊት አለፉ። ልቧን መሪር ሐዘን አጎሳቆለው። ሊያጽናናት ሞከረ። ከቆይታ በኋላ እንደምንም ራሷን ተቆጣጥራ ወደ እሱ ዞር አለች። በጣም ማዘኑን ከገጽታው ላይ ብትመለከትም ፈገግ ለማለት ሞከረ። አይዞሽ እንጂ እያንዳንዱ ነገር ማለፉን እያወቅሽ፣ ሁሉም ያልፋል። አንቺ ደግሞ ጠንካራ መሆንሽን መገመት አልተቸገርኩም። ሕይወትም ለብዙዎቻችን እንዲሁ ናት። በፈጠረሽ ለሚያልፍ ነገር ራስሽን አትጉጂ ሲላት አቁመው የነበሩ የእንባ ዘለላዎች ተከታትለው ወረዱባትና ፊቷን እንደገና ወደ ውጭ አዞረች። እባክሽን እኔንም ሆድ አታስብሺ አለ ሰውየው ትከሻዋን ነካ አድርጎ። በሽታ አንገቷን ነቀነቀችለት። ውጪው መምሸት ጀምሯል። እነሱም ሻሸመኔ ሊደርሱ ጥቂት ቀርቷቸዋል። አዋሳ ገብቼ ማደር እችል ይሆን አለችና ሰውየውን ጠየቀችው። በፍጹም ልጆቼን ትቼ ማደር አልፈልግም ለጊዜውም ቢሆን አለች ደግሞ መልሱን ሳትጠብቅ። ለምንድነው እንዲህ የምታከብጂው? ለምንድነው ራስሽን የምትጎጂው አላት ሰውየው። መሆኑ ላይቀር ከወዲሁ ልቀበለው ብዬ እያሰብኩ እኮ ነው አለችው ሳታስበው። ምኑ ነው መሆኑ የማይቀረው አለና ጠየቃት ግራ ተጋብቶ። ኤችአይቪ መመርመር እፈልጋለሁ አለችው ደግሞ። መሆኑ የማይቀረው ምን እንደሆነ ፍንጭ መስጠቷ ያስደሰተው ይመስላል። ታዲያ ምን ችግር አለው? እኔ አግዝሻለሁ አላት ምንም ባለመደነቅ። ለምን አልገረመህም አለችው ከሁኔታው ምንም ለውጥ ስላላየች። ለምን ይገርመኛል? ከነገርሽኝ ታሪክ ይህንን መገመት እኮ በጣም ቀላል ነው። እንዴት አርጌ እንደምጀምርልሽ እያሰብኩ ስለነበረ ነው እንጂ ማንሳቴ የማይቀር ነበር። ሐኪም ነህ እንዴ ብላ ጠየቀችው። ሐኪም እንኳ አይደለሁም፣ ግን በኤችአይቪ ዙሪያ መስራት ከጀመርኩ ዓመታት ተቆጠሩ አላት። ሲለያዩ ስሙንና መስሪያ ቤቱን ነገራት። ዘሪሁን ይባላል። በማግስቱ ጠዋት በቀጠሯቸው መሰረት ሄደች፣ ዘሪሁንን አገኘችው። ይደረግላት የሚገባውን ሁሉ አመቻቸላት። ውጤቷ እስከሚነገራት አልተለያትም። ምንም ይሁን ምን የሚመጣውን ውጤት እንድትቀበል ሲመክራት ቆየ። በመጨረሻ የተጠበቀው ውጤት መጣ። ሊሆን እንደሚችል ብትገምትም እርግጠኛ ውጤት ሲመጣ ግን አቅም አጣች። የኤችአይቪ ቫይረስ በደሟ ውስጥ አለ ብላ ለመቀበል ተቸገረች። ታረቀኝና ሞድሽ ዛሬ በጠዋት ተነስተዋል። እንደወትሯቸው እሁድን እስከረፋዱ ድረስ መኝታ ቤታቸው ውስጥ ላለመቆየት የወሰኑት ትናንት ነበር። ቅዳሜ የቢሮው መደበኛ የሥራ ቀን ባይሆንም ታረቀኝ ግን ቅዳሜ ሥራ ሳይገባ ውሎ አያውቅም። ይህን ልምድ እንዲያዳብር ያደረጉት የበፊት አለቃው ነበሩ። ቅዳሜ የሳምንቱን ሥራህን በነጻነት የምትገመግምበት ዕለት ነው። የቢሮው በር የሚያንኳኳ ሰው በሌለበት፣ ስልኩ አሁንም በማይጮህበት፣ የስብሰባ ሰዓት ደረሰ ብለህ በማትዋከብበት ቀን አእምሮህም በእርጋታ ብዙ ተግባራት ሊያከናውን ይችላል። ያለፈውን ሳምንት አፈጻጸም ተመልክተህ ለሚቀጥለው ሳምንት የተሻለ ሥራ ለመስራት ታቅዳለህ። ስለዚህ ቅዳሜ ከሰዓት በፊትን ቢሮህ ገባህ ማለት ቀሪ የረፍት ጊዜህን ድንገት ስንቅር እያለ ከሚያስቸግርህ የሥራ ጉዳይ በመከላከል ሰላማዊ ጊዜ ለማግኘት ይረዳሃል። ሰኞ ሥራ ስትጀምር ከመዋከብ ያድንሃል ይሉት ነበር። ታዲያ ታረቀኝ ይህን የእሳቸውን ልምድ ተጋርቶ ሁል ጊዜም ቅዳሜ ጠዋት ቢሮ ይገባል። ቅዳሜ ከሰዓት በኋላና እሁድ የቤተሰባዊና የማህበራዊ ጉዳዮች ጊዜያት መሆናቸውን የታረቀኝና የምወድሽ ያልተጻፈው የቤተሰብ ሕግ ይደነግጋል። የምወድሽ በተቻለ አቅም ሁሉ እነዚህ ጊዜያት የልጆቻቸው እንዲሆኑ ትፈልጋለች። ታረቀኝም ቢሆን አስገዳጅ ሁኔታ ካላጋጠመው በቀር ለልጆቹ የተመደበውን ሰዓት ለሌላ ጉዳይ ላለማዋል ጥረት ያደርጋል። የትላንቱ ቅዳሜ ግን የተረጋጋ ስሜት እንዲኖረው አላደረገውም። ወደ ቤቱ ሲመለስ ድፍርስ ካለ መንፈስ ጋር በመምጣቱ የምወድሽ ያመመ መስሏት ደነገጠች። ምን ሆንክ? አለችው ገና ሲገባ። እንደገባ ሶፋው ላይ ዘፍ አለ፣ የተለመደውን ሰላምታ እንኳ ሳያደርስ። ተኝ የምወድሽ፣ ዓለምን በጣም ጠላኋት አላት መረበሹ እየባሰበት። እንዴ ምን ተፈጥሮ ነው እንዲህ የመረረ ነገር የምታወራው? የእሱ ጭንቀት የተጋባባት ይመስል እሷም ተጨነቀች። ለዘውዱ ደውዬለት ነበር። እና ዘውዱ ምን ሆነ? በጥያቄ ያቋረጠችው። ዘውዱ እንኳ ምንም አልሆነም። በእናትህ ታረቀኝ አታስጨንቀኝ። ትዕግስቷ አለቀባት። የፍሬህይወት ባለቤት መታመሙን ነገረኝ። ታዲያ ይሄ ነው እንዲህ የረበሸህ? መታመም አዲስ ነው እንዴ? ደሞስ ተፋተዋል አላልከኝም? ጥያቄዎቿን ደረደረችለት። እንዳልሽው ምንም አዲስ ነገር የለም፣ ግን ህመሙ ለሷም እንደሚደርስና የልጆቿም ነገር ሳስበው እረፍት ነሳኝ አለ ታረቀኝ ማዶ ማዶ እየተመለከተ። የምወድሽ የፈቃደ ህመም ኤችአይቪ መሆኑን ለመረዳት እንደገና መጠየቅ አላስፈለጋትም። በዝምታ ተዋጠች። ፍሬህይወትንና ፈቃደን በአካል አይታቸው ባታውቅም በጣም የምታውቃቸው ይመስሏታል። በተለይም ፍሬህይወት ታረቀኝ አንስቶ የማይጠግባት መሆኗ ልዩ ስፍራ እንድትሰጣት አድርጓታል። ታረቀኝ ስለ ፍሬህይወት ዘውዱ የሚነግረውን እያንዳንዱን ነገር ይነግራታል። የምወድሽ ነገር ታዲያ ሁሌም ይገርመዋል ታረቀኝን። ታውቂያለሽ የምወድሽ አላት አንድ ቀን ታረቀኝ። ምኑን? አለችው። በጣም እድለኛ ሰው ነኝ ብዬ የማምን መሆኔን። ለምን? አለችው። ሐሳቤንና ስሜቴን በቀላሉ የምትረዳልኝ ሚስት በማግኘቴ አለና እቅፍ አድርጎ ሳማት። አንተ ደግሞ ጉረኛ ነህ። አሁን ይህን ያህል እድለኛ መሆንን ይጠይቃል? አለችው ፈገግ ብላ። የእውነቱን ልንገርሽ፣ ለእኔ ትልቅ ስጋት ነበር። ማግባት የማልችል እስኪመስለኝ ድረስ ነበር የምጨነቀው፣ አቋረጠችው። አንተ ዛሬ ምን ሆነሃል? አለች በመገረም። ዩኒቨርሲቲ ያለው ከነበረችኝ ጓደኛ ጋር የተለያየ ነው ሳትረዳኝ በመቅረቷ ነበር። እናም በጣም አሳስቦኝ ነበር አንቺን እስካገኘሁበት እለት ድረስ አላት። አሁንም እያቀፋት እስቲ ንገሪኝ፣ ስንቶቹ ሚስቶች ናቸው ስለሌላ ሴት መልካምነት ሲተረክላቸው የመስማት ትዕግስት ያላቸው? ስንቶቹስ ናቸው ይህን እየሰሙ እምነታቸው እንደጸና መቆየት የሚችሉ? አንቺ ግን በነጻነት ስለ ፍሬዎት እንዳወራ ስለ ጥሩ ሰውነቷ እንድመሰክር ዛሬም እንደምጨነቅላት እንድነግርሽ ነጻነት ሰጠሽኝ። ወደ ጥርጣሬ ከመግባት ይልቅ የማታውቂያትን ፍሬዎትን እኔን ሆነሽ ማየት ጀመርሽ። ታዲያ ከዚህ በላይ መታደል ከየት ይገኛል? አላት ደግሞ የውስጡን ስሜት በሚገልጽ አድናቆቱ። እኔም እድለኛ ነኝ። ነገርህ ሁሉ እንድትታመን የሚያደርግ በመሆኑ ነው ያመንኩህ። ፍቅርህ የሚያረካኝን ያህል ግልጽነት ይደንቀኛል። የሰጠሁህን ነጻነት በአግባቡ መረዳትህ ደግሞ ትልቁ አቅምህ ነው። ምናልባትም ሌላ ሰው ቢሆን ይህን ነጻነት አለመጋፋቱን ከጅልነት ሊቆጥረው ይችል ይሆናል። ለማንኛውም የጥሩ ሰው ምሳሌ መሆንህን ብታውቅ እንዲህ አትልም ነበር። ስናቻችለው ታዲያ ሁለታችንም እድለኞች ነን አለችውና እቅፍ አርጋ አጸፋውን መለሰችለት። ይህን በመነጋገራቸው አንዳቸው በአንዳቸው ላይ ያላቸው እምነት እየጠነከረ ፍቅራቸው እየሰመረ ሄደ። እንዲህ እናርግ አለችው ከሐሳቧ መለስ ስትል። እንዴት? የታረቀኝ ጥያቄ ነበር። የልጃችንን ልደት ነገ በጠዋት ቤታችን እናክብር። የፍሬም ባለቤት ለመጠየቅ ስንል የነገ ሽርሽራችንን እንሰርዘው። ዘውዱ አዲስ አበባ ከሆነም እናገኘውና ለፍሬዎት መደረግ ስለሚገባቸው ነገሮች እንነጋገር አለችው። ለዚህ እኮ ነው ማደንቀሽ። ታዲያ ከኔ በላይ የታደለ ይኖራል? እንዴት አድርጌ ላመስግንሽ? አላት ልባዊ በሆነ አነጋገር። እንድታመሰግነኝ አያስፈልግም። ለነገርከኝ ፍሬዎት ማዘን የማይችል ልቦና ሊኖረው የሚገባ ሰው መኖር ያለበትም አይመስለኝም። በቃ ይልቅስ አሁን ትካዜ አያስፈልግም። ተነስና ልጆቻችንን ለማስደሰት የልደቱን ዝግጅት ከወዲሁ እንጀምረው አለችው እየተነሳች። እስቲ አሁን ፊቴን ተመልከችው አላት ያዝ አድርጎ። ምኑን? አለችው ስገባ የነበረኝን ገጽታና አሁን ያለሁበትን ስሜት። የእውነት መድኃኒቴ እኮ ነሽ አላትና እሱም ከተቀመጠበት ተነሳ። በመጀመሪያ ለዘውዱ ደውዬ ሐሳባችንን እንገረው አላት ደግሞ ለዘውዱ ስልክ ለመደወል ስልኩን እየነካካ። ፍሬዎት አንድ ጠዋት ዘውዱን እንደምትፈልገው ነገረችው። እቤት መጣለሁ አላት። ከሥራ መልስ እቤት ሲመጣና ልጆቹን ሲስማቸው የሆነ ስሜት አነበበችበት። የሚያውቀው ነገር ይኖረዋል ብላ ተጠራጠረች። ስለ ፈቃደ የሰማኸው ነገር አለ እንዴ? አለችው ልጆቹ ወደ መኝታ ቤት ሲገቡ። አዎ ፍርዬ፣ ስልክሽን የሰጠኋቸው እኔ ነኝ። ሄጄም ጠይቄዋለሁ አላት። ምን እንደምትቀጥል ግራ ገባትና ዝም አለች። መቼ ልትሄጂ አሰብሽ? አላት። ሰሞኑን እሄዳለሁ፣ እኔም ተመርምሬ ራሴን አውቄያለሁ አለችው። በድንጋጤ አፍጦ ተመለከታት። ምን እንደሚላት ግራ እንደገባው ተረድታለች። ቫይረሱ በደሜ ውስጥ አለ አለችና አረጋገጠችለት። ምናልባት ከጥቂቶቹ አንዷ ልትሆኚ ብትችስ የሚል ተስፋ ውስጤ ስለገባ እንጂ እንደሚሆንማ ዘውዱ አንጠልጥሎ ተወው። ለልጆቹ ያሰበውን ነገረሽ? አለ ደግሞ ጥቂት ቆየት ብሎ። ያስቀመጠላቸው ገንዘብ እንዳለ ነግሮኛል አለችው። ልጆቹን ዘመዶቹ ወደ ውጭ እንዲወስዷቸው አመቻችቷል አላት ዘውዱ። የተሰማት የተቀላቀለ ስሜት ነው፣ ሐዘንና ደስታ። እንባዋን መግታት እስኪያቅታት ድረስ ፈሰሰ። ፈሶ የማያልቀው እንባዋ ብቻ ነው መሳሪያዋ። በሚከተለው ቀን ልጆቿን ወደ አባታቸው ወሰደቻቸው። ሲያዩት ምን እንደሚሰማቸው ስታስብ ልቧ እንደ ተጨነቀች ደረሱ። ልጆቹ በቀላሉ ሊያውቁት አልቻሉም። በፍጹም ሊጠጉት ፈቃደኛ አልሆኑም። ፈቃደ ካንጀቱ አዘነ። ያዘነው ግን በራሱ እንጂ በልጆቹ አልነበረም። ከቤተሰቡ ጋር ያመቻቸውን ነገራት። ከዚያ በኋላ ለአንድ ወር ብቻ ነው የቆየው። ማረፉን ሰማች። ቀብር ግን እንደማትሄድ ወስና ስለነበረ አልሄደችም። ዘውዱ ውሳኔዋን ስትነግረው አልተከራከራትም። ቤተሰቦቹም አልጠበቋትም። እሷና ልጆቿ ቤታቸው ሆነው ተላቀሱ። ዛሬን ሳይሆን ትናንትን እያሰበች ያንን እስካንገቱ ድረስ ጃኬቱን ቆልፎ ያየችውን ኮስታራውን ፈቃደ እያስታወሰች ፍቅሩን ሲገልጽላት ካንደበቱ ማር ጠቢል ይመስላት የነበረውን ፈቃደን በዓይነ ሕሊናዋ እያየች አለቀሰችለት። ለሱ ብቻ ሳይሆን ለራሷም አለቀሰች። ሳያስቡትና ሳይገምቱት ወላጅ ለሚያጡት ልጆቿም አዘነች። ከፈቃደ ቀብር በኋላ ዘውዱ ታረቀኝና ሞድሽ ቡና እየጠጡ ለመነጋገር ወደ አንድ ቦታ ጎራ አሉ። የሚፈልጉትን ካዘዙ በኋላ በመሃላቸው የማይጣስ የሚመስል ዝምታ ሰፈነ። ሁሉም ግን የሚያሰላስሉት ስለ ፈቃደ፣ ስለ ፍርዬና ስለ ልጆቿ ነበር። ፈቃደን ጠላሹ? አለ ዘውዱ ድንገት ዝምታውን ሰብሮ። ሞድሽ ድንግጥ ብላ ቀና አለችና በትኩረት ተመለከተችው ዘውዱን። እኔ እንጃ አለችው ስሜቷን ማወቅ እየሞከረች። አትጥዩ አላት ጠንከር ብሎ። ሁላችንም የየራሳችን ድክመት አለን። ድክመቶቻችን እንደየሰብዕናችን ይለያያሉ። አንዳንዶቻችን የሚደርሱብንን ከፍተኛ ፈተና የመጋፈጥ ጥንካሬ ሲኖረን ራሳችንን የማሸነፍ አቅማችን ደካማ ይሆናል። ፈቃደን ልገልጸው የምችለው በዚህ ነው። በትግሉ ወቅት ለብዙዎቻችን የከበዱንን ፈተናዎች በልበ ሙሉነት የተጋፈጠ፣ የዓላማ ጽናቱ ማንንም ያስደነቀ፣ ብቻ በብዙ መመዘኛ ጠንካራ የሚባል ሰው ነበር። ነገር ግን ራሱን ማሸነፍ አልቻለም። ስሜቱን መቆጣጠር አልያም ተጠንቅቆ የራሱንና የቤተሰቡን ሕይወት አልጠበቀም። ስለዚህ ይህንን እንደ ማንኛውም ድክመት መውሰድ እንጂ የተለያየ ተአምር አድርጎ መውሰድ ስህተት ነው። አንቺን የጠየቅኩበት ምክንያት ደግሞ ወንዶች የሚል የመፈረጅ ነገር ስላለ በዚያ መልኩ እንዳትወስጂው ነው አለ ዘውዱ። እንግዲህ ምን ማለት ይቻላል? እንዲህ እንደ ፍሬሕይወት ደግሞ ሊሆን የማይገባውን ጉዳት የመሸከም ዕጣም ያጋጥማል። ፍሬሕይወትና ፈቃደ የማይመለሱበትን መንገድ ተጉዘውታል። ወቀሳውም እርምት አይሆንም። ለፍሬሕይወትና ለልጆቻቸው ምን ማድረግ እንደሚቻል መነጋገሩ ነው የሚሻለው አለ ታረቀኝ እንደ ሁል ጊዜው እንባው ባይኖቹ እየሞላ። እውነትህን ነው አለችም ወድሽ ጀርባውን አሸት አሸት እያደረገችና በስስት እየተመለከተችው። ዘውዱ፣ ይህ ሁሉ የሆነው ለፍሬሕይወት ልናደርግ የሚገባንን ለማድረግ የቻልነው አንተ ድልድይ ስለሆንክ ነውና በጣም ነው የምናመሰግንህ። ይህ ሳይሆን ቀርቶ ሁሉም ነገር ካበቃ በኋላ ብሰማ ሕይወቴን በሙሉ በጸጸት እየተለበለብኩ እንደምኖር ሳስበው ላደረግከው ሁሉ የተሰማኝን ስሜት በምን ቋንቋ እንደምገልጽልህ ይጨንቀኛል አለ ታረቀኝ ሊሆን ስለሚገባው ነገር ተነጋግረው ሲያበቁ። አመሰግናለሁ ታረቀኝ፣ በእድሜ ታናሾቼ ብትሆኑም ከእናንተ ብዙ ተምሬያለሁ። ትዳሬን የማከብር ሰው ብሆንም ከእናንተ አንጻር ሳየው ብዙ የሚጎሉ ነገሮች እንዳሉ አስተምራችሁኛልና እኔም አመሰግናለሁ አላቸው ዘውዱ። ፍሬሕይወት አባታቸው በሞተ ሰሞን ቀስ ብላ በኤችአይቪ መሞቱን ለልጆቿ ነገረቻቸው። ስትነግራቸው የተሰማቸውን ስሜት መግለጽ በጣም አዳጋች ነበር። ለመቀበል በጣም ተቸግረዋል። ሆኖም የሚከተለውን ጥያቄ መጠየቃቸው ግድ ነበርና ጠየቋት። እማ አንቺስ ተመረመርሽ እንዴ? አለች ሩታ ስሜቷን ለመቆጣጠር የምታደርገው ጥረት እየታየባት። ማቲ ጥያቄውንም ሆነ መልሱን መስማት እንደከበደው ያስታውቃል። አዎ ተመርምሬያለሁ። በመጀመሪያው ምርመራ ቫይረሱ በደሜ ውስጥ እንዳለ ተነግሮኛል። ስሜታቸውን መቋቋም አቃታቸውና ሁለቱም ተተዋት ወደ መኝታ ቤታቸው ገቡ። እንዲረጋጉ ጥቂት ጊዜ ሰጠቻቸውና ቆየት ብላ እሷም ገባች። ገርበብ ባለው የመኝታ ቤት በር ወደ ውስጥ ተመለከተች። ያየችው ሁኔታ የተቀላቀለ ስሜት ፈጠረባት፣ ደስታና ሐዘን። ሩታ ማቲን ደረቷ ላይ ደገፍ አርጋ ራሱን ታሻሻዋለች፣ እንባዋ ግን ይፈሳል። ሩታ ማቲን ለማጽናናት ያደረገችው ነገር ለፍሬ አስደሰታት፣ ኃላፊነቷ ደግሞ አሳዘናት። ሩታ ብላ ተጣራች በሩን ሳትከፍት ወደ ሳሎን እየተመለሰች። አቤት እማ አለች ወዲያውኑ መጣ። ሩታ እሷንም ለማጽናናት እየሞከረች መሆኑ ገባት። ማቲንም ጥሪው አለቻት። ተያይዘው መጡ። መኖር እንደሚቻል ልትነግራቸው ሞከረች፣ ምሳሌዎችን ሰጠቻቸው። እሷም ረጅም ዕድሜ ለመኖር እንደምትችል አረጋገጠችላቸው። ከዚያ በኋላ አብረው በቆዩባቸው ጊዜያት ሁሉ ከኤችአይቪ ራሳቸውን እንዲጠብቁ አበክራ ነግራቸዋለች። ይህን በማድረጓ አንድ ትልቅ ኃላፊነት የተወጣች አርጋ ቆጠረችው። ከሦስት ወራት በኋላ እንደገና ተመረመረችና ቫይረሱ በደሟ ውስጥ መኖሩን አረጋገጠች። መድኃኒት መፈብረኩን ብትሰማም በጣም ውድ መሆኑንም ታውቃለች። እኛ አገር ጥቂት ሰዎች ብቻ ተጠቃሚዎች መሆናቸውንም ሰምታለች። በሁሉም አቅጣጫ ተስፋ የሚሰጥ ነገር አላገኘችም። ዛሬ ባይሆንም የዛሬ ዓመት ከፈጠነም በወራት ውስጥ ፈቃደን ልትከተለው ትችል ይሆናል። እናም ልጆቿ ወደ ዘመዶቻቸው በመሄዳቸው አመነችበት። ከልጆቿ መለየቷን ስታስበው ወደ ሞቷ እየተጣደፈች መሆኗ ይሰማታል። ግን ማድረግ አለባት። ልጆቿ ወደ ተሻለ ሕይወት መሄዳቸውን ማረጋገጥ አለባት። ተጎሳቁላ ከማየታቸው በፊት በጤንነቷ እያለች እንዲሄዱ መፍቀድ አለባት። ወንድሟን ሮቤልን በየሰዓቱ ታስበዋለች። ከተለያዩ ቆይተዋል። ማናቸውም ስለማናቸው አያውቁም። ኑኑንም አሰበቻት። ለወንድሟ እናቱ እንደሆነችው ለልጆቿም እናት ብትሆናቸው ምን ነበረበት? ፍሬና ኑኑ ግን ላለፉት ረጅም ዓመታት አይን ላይን መታየት ያልቻሉ፣ በፖለቲካ መስመር ልዩነት የተነሳ ዳግም ላይገናኙ ወስነው የተለያዩ ሰዎች ናቸው። ኑኑ መኢሶንን ከአንጀታቸው ከሚወዱና ለዓላማው ከሚታገሉ ሰዎች አንዷ ነበረች። ከፍሬ ጋር በጣም ለረጅም ጊዜ ተከራክረዋል፣ ግን መተማመን አልቻሉም። እናም ሁለቱም በየመስመራቸው ተጓዙ። ኑኑ መኢሶን ከመንግሥት ሲጣላ ከአገር ወጣች። ፍሬወት ኑኑን ከአእምሮዋ ለማውጣት ሞከረች፣ ግን ትውስታዋን ወደ ዛሬው ሕይወቷ መመለስ ይከብዳታል። ቤተሰቦቿንና የወላጆቿን ቤት፣ በላይሁንንና የበላይሁንን እናት፣ ዘመዶቻቸውን ማን የማስታውሰው ይገኛል? ካንተነ ጋር ሁል ጊዜ በሕልሟ አብራው ታድራለች። ሁል ጊዜም በተለያየ ሁኔታ ታየዋለች። አንዴ ተመችቶት፣ ሌላ ጊዜ ደግሞ ተጎሳቁሎ። ተመችቶት ያየችው ዕለት ተደስታ ትውላለች። ታዲያ በሕልሟ ባየችው ቁጥር አንድም ቀን እንደሚወዳት ሳይነግራት ተለይቷት አያውቅም። ታረቀኝን በሕልም እንኳ ማየት በጣም ይከብዳታል። በሕልሟ ባየችው ቁጥር በእንቅልፍ ልቧ ብቻ ሳይሆን ከነቃችም በኋላ ትሸማቀቃለች። እንግዲህ ምን ቀረኝ? ሁሉም ነገር አበቃ። የሁለት ጦርነቶች ተሳታፊ ሆንኩ፣ በሁለቱም ተማረኩ። ከፖለቲካው ጦርነት መልኮ ነፃ ወጣው የተዘጋጀውበትና አልሜ የተነሳውበት ጉዞ በመሆኑ እርምጃዬ ሁሉ ወኔ የተሞላበት ነበር። ከሁለተኛው ምርኮም አላመለጥኩም። የፍቃደን ሁኔታ ሳስብ ራሴን ልከላከል የምችልበት እድል እንደነበረኝ ይገባኛል። ሆኖም ያን ጊዜ አንዳንዴ እንዲያው አንዳንዴ ባመሮዬ ኤችአይቪ ውልብ ቢልብኝም ጠንክሬ አላሰብኩበትም ነበር። ወትሮውንም እኮ በሚገባ የልዩትንና ያወቁትን ጠላት መከላከል ቀላል ነው። በጉያ ከሸሸጉት ጠላት ማምለጥ ግን ጠንከር ያለ ውሳኔን ይጠይቃል። ኤችአይቪ እንደዛ ነው። በማንነት ውስጥ የተሸሸገ ጠላት እናም የራሴን ማንነት ብቻ ያሰብኩ ችላ በማለቴ ከምርኮው ማምለጥ አልቻልኩም። እኔም ከዚህ ወዲያ ያለው ህይወት አያጓጓኝም። ከእንግዲህ የምፈልገው አንድና አንድ ነገር ብቻ ነው፣ ልጆቼ ህይወታቸውን ወደሚቀጥሉበት ምዕራፍ መሸጋገራቸውን ማረጋገጥ ትላለች ፍርዬ ለብቻዋ። ሰሞኑን ለልጆቿ ስለ ውጭ አገር ህይወት መልካምነት ማውራት ጀምራለች። ታወራላቸው፣ አፋቸውን ከፍተው ያዳምጧታል። ከዛ ደግሞ እዚህ አገር የሚኖሩ ብዙ ዘመዶች እንዳሏቸው ትነግራቸዋለች። ከአባታቸው ዘመዶች ጋር በመገናኘታቸው እንዴት እንደተደሰተች ስትነግራቸው የነበራቸው ስሜት በጣም ገርሟት ነበር። የዘመድ አይን ናፍቋቸው በማደጋቸው አክስትና አጎት የሚሉት ቃላት ራሳቸው ብርቅ ሲሆኑባቸው ማየት በጣም ካሳዘኗት ነገሮች አንዱ ነው። አንድ ቀን ታዲያ እንደተለመደው ሲጫወቱ አሁን የአባታችሁ እህት አሜሪካ ብትወስዳችሁስ አለቻቸው ድንገት። በመጀመሪያ ሁለቱም ተደሰቱ። ጥቂት ቆይተው ደግሞ እንደማይፈልጉ ነገሯት። እሷም አሜሪካ መሄድ እንደምትፈልግ ነገረቻቸው። ስለ ሮቤልና እናት ሆና ስለ ወሰደችው ስለ አክስቷ ልጅ ስለ ኑኑ አጫወተቻቸው። እነሱ ከሄዱ እሷም ልትሄድ እንደምትችል አስረዳቻቸው። ልጆቿ ወደ ውጭ የመሄድን ፍላጎት በውስጣቸው እንዲፈጥሩ በማድረጓም ደስ አላት። ያ የአውቶቡስ ላይ ጓደኛዋ ዘሪሁን በየጊዜው እየመጣ ይጠይቃታል፣ ያበረታታታል፣ ያደንቃታል። እናም የነገዋን ፀሐይ የማየት ጉጉት እንዲያድርባት ያደርጋል። እሷም ልጆቿ በሰላም እስኪሄዱ ድረስ ራሷን በምትችለው ሁሉ ለመንከባከብ ጥረት ታደርጋለች። እግዚአብሔርም እያገዛት ከቀን ወደ ቀን ያሸጋግራታል። የመሄጃው ጊዜ ቁርጡ ታወቀ። ለልጆቹ መንገር ከበዳት። የከበዳት ግን ለራሷ ነው፣ ባብታ እንዳታባባቸው ፈርታ። ዘሪሁንና ዘውዱ አብረዋት ነበሩ። ዘውዱ ከፈቃደ ቤተሰቦች ጋር ቤተኛ መሆኑን ስለሚያውቁ ለልጆቹ መንገር እንደሚቀለው ተነጋገሩ። ዛሬ ከአዲስ አበባ ጥሩ መልእክት ይዤ መጥቻለሁ አለ ዘውዱ አንድ ማታ ወደ ቤታቸው ሲመጣ። የምን መልእክት አለች ፍርዬ። የሩታና የማቴ አክስት መጣለች፣ ከ15 ቀናት በኋላ ይዛቸው እንደምትሄድ ነግራኛለች አለ ዘውዱ። እንዴት እንትለኞች ናችሁ! እንኳን ደስ ያላችሁ አለ ዘሪሁን በመቀጠል። ፍርዬ የምትናገረው ስለጠፋባት ተነስታ ወደ ውስጥ ገባች። ልጆቿም ተከትለዋት ገቡ። እማ እውነት ነው እንዴ? አሏት በድንገት። አዎ እውነት ነው፣ እኔም ደስ ብሎኛል አለቻቸው። አንቺም ትሄጃለሽ? የሚቀጥለው ጥያቄ ነበር። አዎ እመጣለሁ፣ ግን ትንሽ ቆይቼ ነው የምመጣው አለቻቸው። ደስ አላቸው። እሷም ደስታዋን ለማሳየት ጥረቷን ቀጥላለች። ሌሊቱ እስኪደርስላት ያለ ተመልካች የውስጧን ብሶት የምታወጣበት የእፎይታ ጊዜዋ ደርሶ ብቻዋን እስከምትሆን ማስመሰሏ ግድ ነው። ለልጆቿ ያስፈልጋል ያለችውን ሁሉ አዘጋጀች። የምትችለውን ያህል ለአንዴና ለመጨረሻ ጊዜ ልታስደስታቸው ታጥቃ ተነስታለች። ልጆቹ በጣም ተደሰቱ። ጓደኞቻቸው እስኪቀኑባቸው ድረስ ፍንድቅድቅ አሉ። የመጨረሻው መለያ አይለት ጊዜውን ጠብቆ መጣ። ዘውዱና ጓደኛዋ መቼም ሁሌም አብራዋት ናቸው። ጎረቤቶቿ ሐዘናቸውንና ቁጭታቸውን በውስጣቸው አምቀው ከጎኗ ናቸው። በያቅጣጫው ድጋፋቸው አልተለያትም። ልጆቿ ወደ አዲስ አበባ መሄጃቸው ቀን እንደ ነገ ሲሆን፣ እዛ ቤት መሄድ አልፈልግም፣ ምን ይሻለኛል ዘውዱ አለችው። እነ ፈቃደ ቤት ሄዳ የመጣው ሁሉ እንዲጠቋቆምባት አልፈለገችም። በደህናው ቀን ያልተዋወቃቻቸውን ዘመዶቹን እሱ በሌለበት መተዋወቅ ምን ሊያረግላት? እባክሽ ለመጨረሻ ጊዜ እንደምንም ሞክሪ አላት ዘውዱ። እባክን ተረዳይ ዘውዱ፣ አንተ ይዛቸው ሂድ፣ እኔ ቦሌ ልምጣ አለችው። እሺ በቃ አንቺ ልጆቹን አሳምኛቸው አለና አስደሰታት። ልጆቿን ማሳመን አልቸገራትም። ልጆቿ እሷ ለምትነግራቸው ነገር ሁሉ ምክንያት እንዳላት የሚያምኑ በመሆናቸው በቀላሉ እንደምታሳምናቸው እርግጠኛ ነበረች። ሩታዬ፣ እናንተ ከዘውዱ ጋር ትሄዳላችሁ፣ እኔ ደግሞ ነገ ቦሌ እመጣለሁ አለቻት። ለምንማ? እኛ ከአንቺ ጋር ማደር እንፈልጋለን አለች ሩታ እንባዋ እየመጣ። እዛ ቤት ከሄድኩ ፈቃድን አስበዋለሁ፣ ካሰብኩት ደግሞ እጨነቃለሁ፣ አለቅሳለሁ። ያም ማድረግ ደግሞ አልፈልግም። እሺ በይኝና ወንድምሽንም እሺ እንዲል አድርጊልኝ ሩታዬ አለቻት። እሺ በቃ ነገ ግን ትመጫለሽ አይደል አለች ወዲያውኑ ተቀብላት። በሚገባ እንጂ እናንተ ሰዓታችሁን ጠብቃችሁ ቦሌ ከደረሳችሁ ቀድሜ ታገኙኛላችሁ አለችና አረጋገጠችላት። ከዛ በኋላ ማቲን ማሳመን ቀላል ነበር። ያን ቀን ከራሷ ጋር ታላቅ ጦርነት አደረገች። ዘውዱና ልጆቿ ከቤት እስኪወጡ ድረስ እንደምንም ራሷን ተቆጣጥራ በሰላም ሸኘቻቸው። እነሱን ሸኝታ ጎረቤቶቿን ሁሉ አሰናብታ ደጃፏን ዘግታ ወደ መኝታ ቤት ስትገባ የሕይወቷን የመጨረሻ ምዕራፍ ዘጋችው። አንዲት ተግባር ብቻ ቀረቻት። ኃይሏን ሁሉ አሰባስባ ቦሌ መሄድ፣ ልጆቿን ለመጨረሻው መሰናበት። በቃ ከዛ በኋላ ውስጧ ተንሰፈሰፈባት። ሁሉ ነገር ከአቅሟ በላይ ሆነ። ልጆቿ ሰላም አግኝተው እንዲሄዱ ከመፈለጓ ጽናት የተነሳ ካልሆነ በስተቀር ሕይወቷ ከዚያ ቀን እንዲያልፍ በፍጹም አትፈልግም ነበር። የሚፈታተናትን ክፉ መንፈስ ለማባረር ተንበረከከች። በታላቅ ተመስጦ ለልጆቿ ጸለየችላቸው። ከብዙ ፈተና በኋላ አእምሮዋ ሰላም አገኘና የተረጋጋ ሐሳብ ማሰብ ጀመረ። ለማን አልጸለየችም? እናቷን፣ አባቷን፣ ወንድሞቿን፣ እህቷን፣ በላይሁንንና አንተነህን መስዋዕትነት የከፈሉ ጓደኞቿን፣ በኤችአይቪ ምክንያት ለሞቱና ኤችአይቪ በደማቸው ውስጥ ለሚገኙ ወገኖቿ ሁሉ ጸለየች። ከረጅም ጊዜ ወዲህ ለመጀመሪያ ጊዜ ሰላም አገኘችና የሰላም እንቅልፍ ተኛች። በጠዋት ተነሳች። ለብሳ የምትሄደውን ልብስ ለመምረጥ ቁም ሳጥኑን ከከፈተች በኋላ ነው ብዙ ምርጫ እንደሌላት ያወቀችው። ጠቆር ያለ ግን ቆንጆ ልብስ አወጣች። የሚያስፈልጋትን ዝግጅት ሁሉ አድርጋ ለባብሳ ከቤቷ ወጣች። እንዳለችውም ቦሌ ቀድማቸው ደረሰች። ልጆቿን ከሩቅ አየቻቸው። በጣም አምሮባቸዋል። የማቲ ቁመት ረጅም ከመሆኑ በስተቀር ብዙ ነገር አረማመዱ ሳይቀር ፈቃደን ይመስላል። አይገርምም? እንዲህ አስተውላው አታውቅም። አይኖቹ ግን የእሷን እንደሚመስሉ ታውቃለች። ሩታ ሙሽራ መስላለች። ረጅም ፀጉሯ ትከሻዋ ላይ ተዘናፍሏል። ፍልቅልቅ ፈገግቷ ከሩቅ ይስባል። ብዙ ሰዎች ቁርጥ ፍርዬ ናት ይላሉ። ዛሬ ስታያት የእውነትም ራሷን በልጅነቷ የምታይ መሰላት። አይኖቻቸው እሷን ፍለጋ ሲንከራተቱ ተመለከተችና ዛሬ ለመጨረሻ ጊዜ እንደሚያዩት ስታስበው እንባዋን መገደብ አቃታት። አጠገቧ ከመድረሳቸው በፊት ግን ራሷን ተቆጣጠረች። ጠንክራ ልትተነክራቸው ለራሷ ቃል ገባች። ሁለቱም እንደወፍ በረው አንገቷ ላይ ተጠመጠሙ። የምትወስዳቸው አክስታቸው ራሷን መቆጣጠር አቅቷት ጮክ ብላ አለቀሰች። የፈቃደ ትንሽት ወንድሞቹ ሌሎች ቤተሰቦች ሁሉ ተላቀሱ። እሷ በውስጧ ጸለየች፣ እግዚአብሔር ብርታትን እንዲሰጣት ተማጸነች። እሱም ብርታትን ሰጣት። እማ ትመጫለሽ አይደል? እንገናኛለን አይደል? የሁለቱም ልጆቿ ጥያቄ ነበር። አዎ እንገናኛለን አለቻቸው። በህይወቷ ለመጀመሪያ ጊዜ አንድ ጥያቄ በአእምሮዋ ውስጥ መጣባት። ከሞት በኋላ መገናኘት ቢኖር ምን ነበረበት የሚል። ታገኛቸው የምትፈልጋቸውን ሰዎች ላፍታ ያህል አሰበቻቸው። የታዩት የመጀመሪያዋ ሰው እናቷ ናቸው። ከዚያ አባቷ፣ ከዚያ ብዙዎች ሌሎች። ጀግና ነሽ ፍርዬ የሚለው የልጆቿ አክስት ሹክሹክታ ከሄደችበት በድንገት መለሳት። ልጆችሽን ከልጆቼ ላለያቸው ቃል ገባልሻለሁ አለቻት፣ አንገቷን አቅፋ በእንባ እየታጠበች። አመሰግንሻለሁ፣ እግዚአብሔር ውለታሽን ይክፈል አለቻት። ፍሬዮትም ልጆቿ አይን አይኗን እንደሚያዩት ስታያቸው ተንቆርዞ የነበረ እንባዋ ከመቅጽበት ተመለሰ። ለመጨረሻ ጊዜ ከልጆቿ መሰናበቷ ግድ ሆነ። አሁንም ጸሎቷን አላቋረጠችም። እግዚአብሔር እንዲያጽናናት መለመኗን ቀጠላለች። ሁለቱንም ልጆቿን አቀፈቻቸው፣ ሳመቻቸው። በመጨረሻም እንግዲህ ሂዱ፣ ሁሌም አብሬያችሁ ነኝ። እኔን እንደምትወዱኝ አክስታችሁን ውደዷት። ከዚህ በኋላ እናታችሁ ናት አለቻቸው፣ እንደምንም ተጣጥራ ፈገግ ለማለት እየሞከረች። ዘውዱ አጠገቧ መሆን ፈርቶ በሩቅ እየተከታተለ እንደነበር አይተዋለች። ልጆቿ ወደ ውስጥ ሲገቡ ግን ምን ጊዜ አጠገቧ እንደደረሰ አላወቀችም። ምድር ሰማዩ ሲጨልምባት የደገፋት እሱ ነው። ቤተሰቡ ወደ ቤት እስኪመለስ ድረስ ዞር ብለው እንዲቆዩ ጠየቀችው። ተስማማላት። ከጥቂት ደቂቃዎች በኋላ ሁሉም ሰው ወደ የቤቱ ሄደ። እሷና ዘውዱ ብቻ ቀሩ። ልጆቿ የቦሌን ምድር ለቀው እስኪወጡ ድረስ ተቀመጡ። በውስጧ ውሃ የሚባል የቀረ እስከማይመስላት ድረስ አነባች። ከዚያ በኋላ በሕይወት ባትቆይ የነበራት ምኞት እንደገና አገረሸባት። ግን ወዲያውኑ ሐሳቧን ለወጠች። ለልጆቼ ቀነጫጭቤ የነገርኳቸውን ታሪኬን በደንብ ጽፌ መለስ ብለው የሚያነቡት ነገር ሳላቆይላቸው መሞት የለብኝም አለች ለራሷ። እናም በሕይወት ለመቆየቷ ምክንያት ኖራት። ለልጆቿ የማንነታቸው መገለጫ የሆነውን ታሪኳን መጻፍ። እንሂድ አለችው ዘውዱን።